ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤ ኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል ሁለት አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
እና የሚከተለው የማስተዛዘኛ ቃል ይገልጻል። ንጉሥ ቴዎድሮስ የምርምር ስራቸውን በጀመሩበት ጊዜ በሁለት ጠባቂ መላእክት ተቸቡ ነበር። ከነሱም አንደኛዋ ጠባቂ መልአክ ባለቤታቸው ንግሥት ተዋበች ሲሆኑ፣ ሁለተኛው ጠባቂ መልአክ ታላቅ ባለ ስልጣናቸው አድርገውት የነበረው ሚስተር ቤል ነበር። ከዚህ በኋላ እነዚህ ሁለት ሰዎች ንጉሱን እንደምን አድርገው በጥንቃቄና በመስር ይተፈቋቸው እንደነበር የጌቷበች በተለይ ሆዳቸውን እንኳን እየተቆጣጠሩ ንጉስ የሚያተከር መጠጥ አይጠጣም እያሉ ከመጠጥ ይከለክሏቸው እንደነበር ይገልጽና፣ ነገር ግን ወዲያዚ ንግስት ተዋበች ሞቱ። ጆን ቤል በጦርነት ላይ ተገደለ። ንጉሱ ብቻቸውን ቀሩ። በጆን ቤል ቦታ ለመተካት ማንም ሰው ተፈልጎ አልተገኘም። ከዚያ በኋላ ንጉሱ በጦርነት ያሸነፏቸውን የደጃች ቤል ልጅ አገቡ። ነገር ግን የኋለኛዋ ንግሥት እንደ ፊተኛዋ ንግሥት ተገቢና ቋሚ የሆነ ጥንቃቄ አላደረጉላቸውም። በዚህ ምክንያት ንጉሱ በግል ኑሯቸው ደስተኛ አልነበሩም። እኔ ባይኔ አይቼ አላውቅም፣ ግን እስኪሰክሩ ይጠጣሉ። ሌላ ሴት ወደዋል እየተባለ ይወራባቸው ነበር። ይሁን እንጂ እንደሳቸው ያለውን በተፈጥሮ ቶሎ ተናዳጅ የሆነ ሰው በጥቂቱ መጠጣትም ቢሆን ብዙ በደልና መስል ያሰራው ይችላል ብሏል ስዊሳዊው ቴዎፍሎስ ዋልድሜየር። የውጭ ሰዎች ይሰሩት ስለነበረው ብልግና ሲናገርም የነ ስተርንንና የነ ሮዘንታል የንጉሱን ስምና ስራ የሚያጎድፍ ጽሑፍ በሙሴ ባርደል ተተርጉሞ ለንጉሱ በቀረበ ጊዜ በጠቅላላውም በአገሪቱ ውስጥ የነበሩ ነጮች የሚፈለገውን ትተው የማይፈለገውን እየሰሩ በተገኙበት ጊዜ የሆነውን ሲገልጽ ዋልድማየር እንዲህ ይላል። ስለዚህ ንጉስ ቴዎድሮስ ጥፋተኞች ሆነው ለተገኙት ለእነዚህ ሕግ ተላላፊዎች የፍርድ ቀን አዘጋጁና በተሰበሰበ ብዙ ሺህ ሕዝብ መካከል እንዲህ ሲሉ በከፍተኛ ድምፅ ተናገሩ። እናንተ አውሮፓውያን ወደዚህ መጣችሁ፣ እኔም ወደድኳችሁ፣ በብዙ ሁኔታም አከበርኳችሁ። ይህንንም ምታደርግላችሁ ሁላችሁም እጅግ እወደው እንደነበረውና ዘወትር እውነት ብቻ ሲናገር እንደኖረው እንደኔው ዮሐንስ ያላችሁ ናችሁ ብዬ በማሰብ ነበር። እናንተ ግን ቀጣፊዎች ናችሁ። በጽሑፍም በቃልም በምታስተላልፉ ወሬ በዓለም ፊት መጥፎ ስም አውጥታችሁልኛል። ከእናንተ ጋር እግዚአብሔር ያፈራርደኝ። ከሁሉም ይበልጥ የከፋውና ለውድቀታቸው ዋና ምክንያት የሆነው የሕዝባቸው በየቦታው መሸፈት ነው። እጅግ አምርረው በሚጠሏቸው መኳንንትና የቤተ ክህነት ሰዎች የሚመራው ሕዝብ በየቦታው ሲፈራረስባቸው በጭካኔ መቅጣት ጀመሩ። ሄንሪ ብላንክ ንጉሱ በኋለኛው ጊዜ ስለነበሩበት ሁኔታ የሚከተለውን ጽፏል። አለባበሳቸው አብዛኛውን ጊዜ በጣም ተራ የሆነ ነበር። የሚለብሱትም ተራ ሸማ የአገር ስራ ሱሪና ከአውሮፓ የመጣ ነጭ እጀ ጠባብ ነበር። ጫማ በእግራቸው ባርኔጣ ወይም ሌላ ነገር በራሳቸው አያደርጉም ነበር። በኋለኛው ጊዜ ለጠጉራቸው መጠንቀቅን ጨርሰው ትተውት ነበር። ለብዙ ወሮችም ቁንዳላው ሳይሰራ ይቆይ ነበር። በሕዝባቸው ክፋት የተሰማቸውን ሐዘን ለመግለጽ ቅቤ መቀባት ትተው ነበር። በአንድ ስነ ስርዓት ላይ ስለ ልብሳቸው ተራነት ይቅርታ ጠየቁን። ሀገሯን ድል አድርገው ከያዙ በኋላ ባለፉት ጥቂት የሰላም ዓመታት ንጉሥ ማድረግ እንደሚገባው ሁሉ ጊዜ የክብር ልብስ እየለበሱ በሕዝብ መካከል ይገኙ እንደነበርም ገለጹልን። በሕዝባቸው ክፉ ባህሪ እድላቸው ተለዋውጦባቸው ሳይቋርጡ ከእነርሱ ጋር መዋጋት ከጀመሩ በኋላ ግን የወታደር ልብስ ይበልጥ ተስማሚያቸው ሆኖ ማግኘታቸውን ነገሩን። አጼ ቴዎድሮስ ሕዝቡ በያለበት ሲያውቃቸው ለዚህ ማረጋጊያ የወታደር ኃይላቸውን እንዳለ ማቆየትና ይበልጥም ማደርጀት ስለነበረባቸው በሕዝቡ ላይ ብቻ ግብር እንዳይበዛ የካህናትን ቁጥር በመቀነስ ለእያንዳንዱ ቤተክርስቲያን 2 ቄስና 3 ዲያቆን ብቻ እየተዉ የቀረው እንደሌላው ሰው ሁሉ እየሰራ እንዲገብር አዘዙ። ይህም ከካህናት ጋር አቆራርጧቸው የቀረውን ጠብ አስከተለ። አጼ ቴዎድሮስ እንዴት ጨካኝ ሆኑ? አጼ ቴዎድሮስን ምንም ብንወዳቸው ብዙ ንጹህ ደም አላፈሰሱም ብለን ነጻ ልናደርጋቸው አንችልም። ነገር ግን ሰው ለመግደልም ሆነ ሌላ ጥፋት ለመስራት ምክንያት አልነበራቸውም ብለን ልንፈርድባቸው ደግሞ በጭራሽ አንችልም። ለሁለቱም ነገሮች ማንም ከሚናገርላቸው ይልቅ ራሳቸው ሁሉንም ገልጸውታል። ለምሳሌ ሆርሙዝ ድራሳም አጼ ቴዎድሮስ ያሰሯቸውን የእንግሊዝ ቆንስልና ሌሎች አውሮፓውያን በሰላም ተነጋግሮ ለማስፈታት ተልኮ እንደመጣ ስህተት የሚባልባቸውን ሁሉ ለምን እንደሰሩት በሚከተለው አነጋገር ገልጸውታል። ሚስተር ሆርሙዝ ድራሳም ከአጼ ቴዎድሮስ ጋር ለመጀመሪያ ጊዜ ሲገናኝና ሲነጋገር የነበረውን ሁኔታ ሲገልጽ ከመጣ በኋላ የሚከተለውን ይተርካል። ከዚህ በኋላ ነገር ሳያበዙ በእንግሊዝኛ በርሳቸው መካከል ይህን አለመግባባት ሊያስከትል ለቻለው ቅያሜያቸው ምክንያት ወደ ሆነው ነገር ገቡ። ይኸውም ወደ አገራቸው በመጡ አንዳንድ አውሮፓውያን ክፉ ጠባይ የደረሰ ችግር መሆኑን ከገለጹ በኋላ በጊዜው የአበሻ ጳጳስ የነበሩትን አቡነ ሰላማን ቆንስል ካሜሮንንና ወንጌል ሰባኪውን ሚስተር ስተርንን አምረው ወቀሱ። ጳጳሱ ተንኮለኛ፣ አወናባሽ፣ የሃይማኖት ጉዳዮችን እየተዉ በአገሪቱ የፖለቲካ ጉዳይ እየገቡ የሚያውቁ ጠማማ ሰው መሆናቸውን ከገለጹ በኋላ ለገንዘብ ሲሉ ተገዝተው የመጡ ተራ ባሪያ አሏቸው። ይህም ማለት የኢትዮጵያ ገዥ ገንዘብ ከፍሎ ስላስመጣቸው ነው። በዚህ ጊዜ በአበሻ ውስጥ ለነበረው ሁከትና ትርምስ ሁሉ ምክንያቱ ራሳቸው ጳጳሱ መሆናቸውን በመግለጽም ወነጀሏቸው። በእርሳቸውና በእንግሊዝ መንግስት መካከል ያለው አለመግባባትም ደብዳቤያቸውን ለእንግሊዝ መንግስት እንዲያደርስላቸውና መልሱን እንዲያመጣላቸው ልከውት ጥያቄያቸውን ሳይፈጽም በቀረው በቆንስል ካሜሮን ጥፋት የተፈጠረ መሆኑን ተናገሩ። ስለ ንጉሱ ደብዳቤ አካሄድ ጥቂት ከተናገረ በኋላ ሚስተር ራሳም ጽሑፉን ይቀጥላል። ቆንስል ካሜሮን የንጉሱን ደብዳቤ ከተቀበለ በኋላ ወደ ምጽዋ ራሱ በመሄድ ፈንታ ደብዳቤውን በአንድ ኢትዮጵያዊ እጅ ላከና እርሱ የንጉሱ ጠላት የሆኑትን ቱርኮች ለመጎብኘት ወደ ከሰላ ሄደ። እዚያም ሂዶ ንጉሱን በእነሱ ፊት መሳለቂያ እንዲሆኑ አደረገ። ንጉሱ የተናገሩት ታሪክም እንዲህ ነበር። ቆንስል ካሜሮን ወደ ከሰላ ሲሄድ የአበሻ አሽከሮች አስከትሎ ሂዶ ነበር። ከዚያም ቱርኮች ባደረጉለት ግብዣ ላይ አበሾች አሽከሮቹ በቱርኮች ፊት የአበሻ ንጉሥ ወታደሮች እንዴት እንደሚያቀራሩና እንደሚፎክሩ እንዲያሳዩ አስገደዷቸው። ሁሉም እምቢ ሲሉ አንዱ ብቻ ተገዶ እንዲያሳይ ተደረገ። በዚህም ጊዜ ቱርኮች አበሾችን በንቀት እየተመለከቱ የታላቁ ንጉሥ ወታደሮች እንደዚህ ነው የሚዋጉት በማለት በጃንሆይ እያቤቱ ሳቁ። ይህ ወሬ ለንጉሱ ሊደርስ የቻለውም ከካሜሮን ጋር በዚያን ጊዜ በነበረ እንግዳ ወርቅ በተባለ ሰው አማካይነት ነበር። ሚስተር ራሳም ታሪኩን ሲቀጥል ይቆይና ስለ ሚስዮናዊው ስተርን ሲናገር፣ ንጉሱ ስለ ሚስተር ስተርን ሲናገሩም በአገሪቱ ውስጥ በኖረበት ጊዜ ሁሉ በመልካም ሁኔታ ይዘውት የቆዩ ሲሆን እሱ ግን እናታቸውን እንደተሳደበና ራሳቸውንም ነፍሰ ገዳይ እንዳላቸው ተናገሩ። ከዚህም ጋር መጀመሪያ ወደ ኢትዮጵያ ሲመጣ ዋና ስራው በኢትዮጵያ ያሉ ፈላሻ አይሁዶችን ወደ ክርስቲያንነት ለመመለስ ማስተማር መሆኑን ስለገለጸላቸው እሳቸውም ያለምንስ ሁሉ ወደ አባቶቻቸው ሃይማኖት እንዲገባ ዋና ተበቃ እንደመሆናቸው በጣም ተደስተው የነበሩ መሆናቸውንና ስደታቸውንም ሳያቋርጡ በመልካም ሁኔታ ይዘውት እንደኖሩ እሱ ግን ያ ሁሉ በጎነታቸው ሳይገታው የጳጳሱን ቃል ተቀብሎ እናታቸውን በመንገድ ዳር ተቀምጠው ቆሶስ ይሸጡ የኖሩ ዝቅተኛ ሴት የነበሩ ናቸው ብሎ ለዓለም ማወጁን ተናገሩ። ከዚህም በኋላ አበሾችን በጠቅላላው ጠማማ ህዝብ በማለት አምረው ከወቀሱ በኋላ እሳቸው በነገሱ ጊዜ ያሰቡት በዘመኑ የነበሩትን የጨካኔ ስራዎችና ክፉ ልማዶች ሁሉ ነቅለው ጥለው አገሪቱን በመልካም ሁኔታ ለማስተዳደር የነበረ መሆኑን ለአገሪቱ አንድ አይነት የሆነና ጸጥታ ያለው አስተዳደር ለመመስረት ሞክረው ህዝቡ ግን ስነ ስርዓት የሌለው አገዛዝ መምረቱን ከእሳቸው መነሳ በፊት አገሪቱን በመጥቀም ፈንታ በማይረባ የስለስ ጦርነት እየተባጁ ክርስቲያኑን ህዝብ በማጥፋት ለጠላቶቻቸው ድል በሚሰጡ ልዩ ልዩ ባላባት ገዢዎች ስትጓል ለመቆየቷን እሳቸው በነገሱ ጊዜ ግን ለሁሉም ጠቅላላ ምህረት አድርገው ባላባቱ ገዢ ሁሉ በደመወዝ እንዲተዳደር እንጂ በህዝብ ንብረትና ነፃነት ላይ ሁሉ ፈራጅ እንዳይሆን አገሪቱ በአንድ ገዢ እንድትመራ ለማድረግ እንደጀመሩና ብዙ ዓመታት በዙፋን ላይ ሳይቆዩ ኢትዮጵያውያን የመልካም መንግስትን ጣዕም ለማወቅ የማይችሉ ሆነው እንዳገኟቸው ገለጹ። እነሱም የሚወዱት ለበጎ ስራ ተቃራኒ የሆነውን ሆኖ ስላገኙትም ከዚያ በኋላ ህዝቡ በሚወደው ክፉ ይዞታ መግዛት እንደጀመሩ ተናገሩ። የአገሪቱን ሁኔታ ሳይ የተናገሩት ሁሉ እርግጥ እንደሆነ ለመረዳት እንደምችልም ገለጹ። በመጨረሻው ወደ ደቡብ ብሄድ በሰሜን ያለው ክፍል ያምሳል፣ ወደ ምዕራብ በሚሄድበት ጊዜ የምስራቁ ይሸፍታል። በየጊዜው ይቅርታ ባደርግላቸውም በአመጻቸው እየገፉ አሻፈረኝ ይሉኛል። አሁን ግን በየቅጣጫው እያሳደብ ስጋቸውን ወደ መቃብር ነፍሳቸውን ወደ ሲኦል ለመላክ ቆርጫለሁ በማለት ንግግራቸውን ዘጉ። ሁሉንም ሰሩ ተብለው በጭካኔያቸውም ቢሆን ኢትዮጵያን መከፋፈልን እንደ ጀግንነትና እንደ ነጻነት ወዳጅነት ይቆጥሩት ከነበሩ መጻፍን ምን ያህል ይሻሉ እንደነበር ሲገልጽ ሆርሙዝ ድራሳም የሚከተለውን ጽፏል። በዚያው ቀን ንጉሱ እድሜው ወደ 20 ዓመት የሚሆነው አንድ ኢትዮጵያዊ ወንጀለኛ በሰንሰለት እንደታሰረ ላኩልኝ። ወጣቱም በግፍ ለመውረስ ሲል እናቱን የገደለ ነበር። ግርማዊነታቸው የገዳዩን ጥፋት ሲናዘዝ እንደሰማና ከምን አይነት መጥፎ ህዝብ ጋር እየታገሉ እንደሚኖሩ ማየት እንድችል ፈለጉ። አጤ ቴዎድሮስ የላኩልኝን መልእክት የዘጉትም በሚከተለው ቃል ነበር። ይህን ክፉ ሰው በሕጉ መሰረት እንዲሞት ባዝ ኑሮ ፈትቼ ካስረከብኩህ አውሮፓውያን መካከል አንዳንዶቹ ነፍሰ ገዳይ እያሉ ይወነጅሉኝ ነበር። በኢትዮጵያ ሕግ መሰረት ይህ እናቱን ገዳይ ሰው ተቆራርጦ ተጥሎ ሳይቀበር በቅቶ መቅረት ነበረበት። ንጉሱ ግን በጥይት ተገድሎ እንዲቀበር አዘዙ። አጼ ቴዎድሮስ ጨካኝ ቢሆኑም በፍርዳቸው ፍትሐ ነገሥት ከሚባለው የኢትዮጵያ ዋና የሕግ መጽሐፍ ይልቅ እጅግ ርኅራኄና ምሕረት የሚያደርጉ ሰው ነበሩ። አጼ ቴዎድሮስ አልፎ አልፎ የሰውን ሕይወት ሳይመርጡ መሰዋታቸው የማይካድ ነው። ይሁን እንጂ እርሳቸው ቀደም ብለው የነበሩ መጻሕፍትን ሲሰሩት ከነበረው አረመኔነት ያንዱን ግማሽ ያህል እንኳ አልሰሩም። ከቴዎድሮስ ዘመነ መንግሥት በፊት ሰዎች ጥቃቅን ለሆኑ ጥፋቶች ዓይኖቻቸውን፣ ምላሶቻቸውን፣ እጅ እግሮቻቸውን በማጣት ከዚህ የሚበልጥ በሚያስጠቅቁ የጭካኔ ሥራዎች ይቀጡ ነበር። በቴዎድሮስ ጊዜ ግን አንድ መንገደኛ አገሪቱን በሙሉ በወርድና በቁመቷ ቢያቋርጣት ይህን የመሰለ አስጠቃቂ ሥራ በቴዎድሮስ የተፈጸመበት ሰው ለምልክት እንኳ እንደማያገኝ አምናለሁ። ኮንሱሊጃን ሥራቸውን የሚደግፍ ሐሳብ ሲገልጽ ሐሳባቸው ግልጽና ቀላል ነበር፤ ኢትዮጵያን ለማሻሻልና ወደ ቀደመ ታላቅነቷ ለመመለስ ሲያስቡ ይህን ለማድረግ የሚያስችሉትን ነገሮች ሁሉ ከጥንታዊ ስልጣኔዋ ለማምጣት ያስቡ ነበር። የኢትዮጵያ ጥንታዊ ሕግ ራሱ መልካም ነበር። ጥፋቱ ሳይቋረጥ ተከተረው በተፈጠነ ከቤተ ክህነቱ የመንፈስ መበላሸት ላይ ነበር። ፍርድ ተበላሸ። የጋብቻ ክብርና ወግ ጠፋ። ይህም ከመኳንንቱ በተነሳው የመጥፎ ምግባር ተላላፊ በሽታ የደረሰ ነገር ነበር። ነጋዴዎች ተዘረፉ። አንዱ ወንጀለኛ ወደ ሌላው መስፍን ግዛት ተሰዶ በሰላም እንዲኖር ይፈቀድለት ነበር። ለደረስኪው ድላድራጊም ለአጼ ቴዎድሮስ ያገሩን ሁኔታ ለመለወጥ ለነበረው መልካም ሐሳብ የጥንቱን መልካም ሕግ ያላሉ በጭካኔ ከማስከበር በቀር ሌላ መድኃኒት አልነበረውም ይላል። አጼ ቴዎድሮስ ሰውን በእሳት እያቃጠሉ መቅጣት እንዴት እንደጀመሩ ሲገልጽ ሆርሙዝድ ራሳን የሚከተለውን ጽፏል። ከቆዩት መሳፍንት ከነጉግሰ ወገን ለአጼ ቴዎድሮስ ፍጹም ታማኝ የሆኑት አቶ አኪሶ የተባሉ አዛውንት ባላባት በዳውንት ይኖሩ ነበር። ንጉሱም ለእርሳቸው ሲሉ የአረጋዊውን ግዛት ከሌላው ግብር ሁሉ ነጻ አድርገው የእህል አፍራት ብቻ ለወታደሮቻቸው ያስከፍሉ ነበር። አጼ ቴዎድሮስ እኒህን ሸበቶ አረጋዊ ወዳጃቸውን አንቱ ይሏቸውና ያከብሯቸው ነበር። እኒህን ሰው አጼ ቴዎድሮስን የማይወዱ ወንበዴዎች በሌሊት አደጋ ጥለው ቤታቸውን ዘግተው ከነ ቤተሰባቸው በእሳት አቃጠሏቸው። አጼ ቴዎድሮስ ይህን ሲሰሙ አንድ ቀን ሙሉ ከሰው ተለይተው ሲያለቅሱ ዋሉ። ከእሳቱ ያመለጠው ልጃቸው የአገሩን ሰዎች ሰብስቦ ወንበዴዎችን በማሳደድ ከያዘ በኋላ ለፍርድ ወደ ንጉሱ አቀረባቸው። ከዚህ በኋላ ስለሆነውም ራሳም የተናገረውን ቃል በቃል ስንተረጉመው እንዲህ ይላል። ወንበዴዎች እስረኞች ትክክለኛ የሆነ ፍርድ ታየላቸውና ጥፋተኛዎች ሆነው ተገኙ። በዚህ ምክንያት ወንበዴዎቹ በታማኙና ውድ በሆኑ ወዳጃቸው ላይ በፈጸሙት ያገዳደል አይነት እንዲሞቱ ንጉሱ ፈረዱባቸው። ከዚያም በአንድ ቤት ውስጥ ገብተው ፍርድ አስፈጻሚዎቹ ገዳዮች በቤቱ ዙሪያ ሳር ከመሩበትና በዚያው አቃጠሏቸው። አጼ ቴዎድሮስ ይህን አይነቱን የጭካኔ ፍርድ ሲሰጡ ይህ የመጀመሪያ ጊዜያቸው ነበር። ከዚህ በኋላ ግን አመፀኞች ከዳተኞች ለሚሏቸው ሁሉ ተስማሚ ቅጣት ስለመሰላቸው በብዙ ሰዎች ላይ ይፈጽሙት ነበር። በዚያም ብሎ በዚህ በታላቁ ሰው ውድቀት ከሆኑት ምክንያቶች አብዛኛዎቹ ከዚህ በላይ የተገደሱት ነገሮች መሆናቸው አይካድም። ከዚህ ሁሉ ጋር ደግሞ ልንክዳቸው የማንችል ከፍተኛ የሆኑ የራሳቸው የባህሪ ጉድለቶች ነበሩባቸው። እነሱም አንደኛ ለመቆጣጠር የማይችሉት ቆይተው የሚጸጸቱበትንና ሊያደርጉት የማይፈልጉትን ነገር የሚያሰራቸው ቁጡነታቸው ነው። ሁለተኛ ድልና ክብር እንደሚያቀብጣቸው ብዙ ታላላቅ ሰዎች ሁሉ አልፎ አልፎ ያሳዩት የነበረ የከንቱነት ትምክህት ነው። ሶስተኛ ሰውን ከሚገባው በላይ ያምኑ ይወዱና አውቆ ተንኮል ሲሰራ ቀርቶ ሲሳሳት ያገኙት ቶሎ ይቀየሙበታል። የራሳቸው ወዳጅ ቆንስል ፕላውዴን በጠባያቸው ውስጥ ያሉት እጅግ መጥፎ የሆኑ ነገሮች ለመግታት የማይቻል ቁጣቸው ንጉስነታቸውንና ከመለኮት የተሰጣቸውን መብት በሚመለከት ነገር ያላቸው ኩራትና የማይበገር መንፈስ ለሃይማኖታቸው ያላቸው ግትር ቅናት ናቸው ይላል። ይህ ጠባይም በማኪያቬሊ ራስን ለውጦ የመግዛት ጥበብ የሰለጠኑ መሪዎች እየበረከቱ በሄዱበት ዓለም ለአንድ መሪ ታላቅ ጉድለት ነበር። እነዚህን ጉድለቶች የጠቀስኩት ለውድቀታቸው ምክንያት ከሆኑት ነገሮች የራሳቸው ጠባይም ድርሻውን ማበርከቱን ለመግለጽ እንጂ እነዚህ በብዙ ሰው ላይ የሚገኙ ሰብአዊ ጉድለቶች የኒህን ታላቅ ሰው ትልቅነት ይቀንሱታል ብዬ አይደለም። የመጽሐፌ ምንም እንኳ በልብ ወለድነት ቢጻፍ የታሪኩን መንፈስ እንዳይለቅ እስከተቻለኝ ብርቱ ጥንቃቄ ስላደረግ በዚህ ድርሰት ላይ የቀረቡት ቴዎድሮስ የእኔ ቅርጽ ከመሆን ይልቅ እግዚአብሔር ወደ ፈጠረው ሰውነታቸው የተጠጉ እንደሚሆኑ ሙሉ ተስፋ አለኝ። አጼ ቴዎድሮስ የሚመሩት ሕዝብ ሳይፈጠርላቸው የተፈጠሩ ታላቅ መሪ፣ የአገሬን ሕዝብ ታላቅ ባለጸጋ፣ በሰላም የሚኖር የሰረተነ አድርጌ ለማየት እችላለሁ ብለው ለተከን ሲዋትቱ በጎ ምግባራቸው ሁሉ ተረስቶ ሰው ጠልቷቸው ሰውን ጠልተው በክፉ ሁኔታ የወደቁ ሰው ናቸው። ግን ይውድቀት ደርሳቸው ታላቅ ረፍት በኢትዮጵያ ታላቅ እፍረት ነበር። አቤ ጉበኛ
አፋግራኝ ሞተ የወደወዳጂ የሚያበላኝ ጾና የሚያጠጣኝ ጠጪ
ምዕራፍ አንድ ካሳ ሲወለድ ነገሩ ምንም ብቀጥን ጠጅ ነኝ የሚለውን የአባቶች ምሳሌ የሚያሳስብ ነው። ምንም እጅግ ቢጉላሉ ምንም ግፍ ቢበዛባቸው ምንም በቁም ቢሞቱ ኃይሉ ወልደ ጊዮርጊስ ጨርሰው ቀባሪ ዘመድ አላጡም ነበር። ምንም እንኳ ደጃዝማች ማሩ በነገሩ ብዙ ጊዜ ቅርብ ሲላቸው ቢታይ ለመኳንንቱ እንደነቀኛዝማች ከብቴ ያሉት ቁም ነገረኞችና ሃይማኖተኞች ካህናቱም እንደነ ሊቀ ካህናት ላቀው ያሉት በነብር ሰርግ መካከል ቢገቡም የተጣሉትን ለማስታረቅ ፊት ያጣውን ለመማለት እንጂ ለሌላ ሰው ተብለው የማይተረተሩት በየቀኑም ባይሆን በየሳምንቱ ሳይጠይቋቸው አይቀሩም ነበር። ቆረኞችም ሌላ አያድርጉላቸው እንጂ በየጊዜው በድብቅ ስንቅ መላካቸው አልቀረም። ወይዘሮ አትጠገብም በዚያ ጊዜ ሰው እንጂ ጨርሰው የሀብት ድሃ አልነበሩም። በዚህ ሁኔታ ላይ እንዳሉ ያ ወንድ ልጅ በተወለደ ጊዜ ቤቱ አንድ ታላቅ መስፍን ተጣልቶ እንዳጋዘው አንድ የቁምሰኛ ሰው ቤት ጭፍ ያለና ብቸኛ አልነበረም። ቢሆንም በደስታ የተሞላ ቤት ነበር ለማለት አይቻልም። በዚያ ጊዜ በቤቱ አንድ ታላቅ ደስታ ነበር ቢባል የልጁ መወለድ ብቻ ነው። መልክ የባለቤቱን ባህሪና ስሜት ይገልጻል ከተባለ የዚህ ሕፃን ፊት የወደፊቱን ታላቅነቱን ይመሰክር ነበር ለማለት ይቻላል። የሙሴ ገጽ የብርሃን ምልክት ነበረበት እያሉ እንደሚናገሩት ከተፈጥሮ ልዩ የሆነ ብርሃን ተስሎበት ነበር ብሎ ማጋነኑ ቢያስቸግርም አስተያየቱና ግንባሩ ልዩ ተፈጥሮውን የሚገልጹ ምልክቶች ነበሩ። አራሷን ወይዘሮ አትጠገብ እንዲጠይቁ የተሰበሰቡት ሁሉ የስተሙን ሕፃን ፊት እያዩ ከአድናቆት ጋር ከተቀመጡ በኋላ ስም እናውጣለት፣ ስሙ ዛሬ መውጣት ይገባዋል እያሉ ተንሾካሸኩ። የደጃዝማች ማሩ ታዛቢዎችም ከጠያቂው ሕዝብ ጋር ጠያቂ መስለው ገብተው በመቀመጥ በልጁ ስም አወጣጥ አማካይነት የሚነገረውን ሽሙጥና መስቃ ለማዳመጥ በዚያ ተገኝተው ነበር። ስሙን ዛሬ ነው የምናወጣለት አሉ ከወይዘሮ አትጠገብ ሩቅ ዘመዶች አንዷ ወይዘሮ የውብዳ። ዛሬ መውጣት ይገባዋል አሉ ብዙ ሰዎች በአንድ ላይ። እኔም ዛሬ እንዲወጣለት እፈልጋለሁ አሉ ልጅ ኃይሉ። ምን አስቸኮለ አሉ ወይዘሮ አትጠገብ ከጠፍሮ አልጋ ላይ ሕፃን ልጃቸውን አቅፈው ጋደም እንዳሉ። ለምን አንቸኩልም አሉ ልጅ ኃይሉ በለሆሳስ። የለም ዛሬ ይውጣለት አሉ ብዙ ሰዎች እንደገና። እንግዲህ እሺ እንዳላችኋ አሉ ወይዘሮ አትጠገብ። አለባቸው ብየዋለሁ አሉ የወይዘሮ አትጠገብ ዘመድ። ከደጃዝማች ማሩ ታዛቢዎች አንዱ ትክ ብሎ ሲያያቸው አይን ላይን ግጥም ስላሉ ሴትየዋ እንደ ብዙዎቹ የበጌ ምድርና የጎጃም ሴቶች እልከኛ ቢጤ ኖረው አለባቸው ብየዋለሁ አሉ ቆጣ ብለው። የሴትየዋንና የደጃዝማች ማሩን ሰላይ በአይንና በስሜት መጋጨት ማንም ስላላየ ሁሉም ለአንድ አፍታ ሴትየዋን ቀና ብሎ አየና ስም መውጣቱን ቀጠለ። እኔ እርቄ ሆን ብየዋለሁ አሉ ልጅ ኃይሉ በክፉም በደጉም ከመጠየቅ ተቆጥበው የማያውቁት ቀኝ አዝማች ከብቴ። እኔ ደግሞ አሁንም በሆነ እንደሆነ ዳዊት ብየዋለሁ አሉ ልጅ ኃይሉን ከደጃዝማች ማሩ ለማስታረቅ ከመጣር ቦዝነው የማያውቁት ሊቀ ካህናት ላቀው። ሁሉም እንደየስሜቱ አንዱ ፋሲል አንዱ ሶስኒዮስ አንዱ በቀለ አንዱ ተገኘ ሲል ቆየና እስቲ እናቲቱ እንደምንስማ አሉ ሊቀካናት ላቀው ወዘራት ተገብም እኔ ስለ ልጅየትም ለማውጣት የፈለኩት አስገርጄ ዳቦ ደፍቼ ፍሪዳ አታርጄ ነበር በርጅና እንደ ልጅ ተገኝቶ የወግ ማዕረጉ ባይቀርበት መልካም ነበር እንዲህ ብላችሁ ተጀመራችሁት መቼስ ምን ይደረጋል ታንቲገኝ ብየዋለሁ አሉ ልብ ብሎ ያስተዋላቸው ሰው አልነበረም እንጂ የደጃዝማች ማሩ ያፍረኞች በዚህም አጠራር እርስ በርሳቸው ባይ ሳይጠቃቀሱ አልቀሩም መጨረሻውም እሺ አባትየውስ ማናልኸው አሁንም በሆነ እንደሆነ መቼም የሚጸናው ያንተ ነውና ተጠንቀቀ አውጣለት አሉ ሊቀ ካህናት እኔማ ማንለዋለሁ ካሳ ነው እንጂ ካሳ ብየዋለሁ አሉ ልጅ ኃይሉ ይሻላል ደግ ነው አሉ ሊቀ ካህናት አላቀው ምነው እሱ ደግሞ ልጅ ኃይሉ ለምን ነው የነፋሲል የነበካፋ የነምንትዋብ ዘር ምን ጊዜ ጥሎት ተዚህ ቢወለድ የባሪያና የውሻትም ይወጣለት ለምንድን ነው ወርቁ ቢጠፋ ሚዛኑ ጠፋ ይላሉ ለምን በዚህ ባዶ ጎጆ ስለተወለደ ነው እንኳን እሱ ፍጥሩ ጌታችን ኢየሱስ ክርስቶስን በበረከት ወልዷል አይደለም ጌታ ሊቀ ካህናት አሉ የወይዘሮ አትጠገብ ዘመድ ልጃይሉ በቁም ስራ ያን ያህል ረጅም ጊዜ ተቀምጠው በዚህ ቀን እንኳ ደስ ብሏቸው እንዳይሉ ያፍጠባቂ ተልቆባቸው ስላዩ እጅግ ተበሳጭተው እንዴት እንዲያው በተቀላላው ሁኔታ የሚበሳጩ መሰለ እንጂ በዚህ ቀን ባጋጠማቸው ነገር ይበልጥ የተበሳጩ መሆናቸውን ማንም አላወቀላቸውም ነበር እንግዲህ መቼም ታባትየው በኋላ መሰየም አንችል አሉ ሊቀ ካህናት ለምን እሳቸው አይለውጡትም ይፈልጉ ዳዊት ይፈልጉም እንደ መልኩ ሰለሞን ይፈልጉም ፋሲል ያለዚያ ሽፈራው በላቸው አሸብር ይበሉት እንጂ ለምን ነው ባሮቹ አልቀውበት ቆይቶ አንድ ባሪያ እንደገዛ ሰው ካሳ የሚሉት አሉ የወይዘሮ አትጠገብ ዘመድ የለም እኮ የወይዘሮ ይሁዳ ነገሩ ሌላ አይደለም ለእኔ ተስማሚ ሆኗል እንቸው ነው ግድ የሉትም ሙያ ስምን አይከተልም ሙያውን እግዚአብሔር ታደለው ይህ ስም የባሪያና የውሻ ስም መሆኑ ቀርቶ ወደፊት ብዙ ህፃናት የሚሰየሙበት ስም ሊሆን ይችላል አሁን በሚሏቸው ስሞች ሁሉ ብዙ ሰዎች ይጠሩባቸዋል ግን ከነዚያ ሰዎች መካከል የኢየሩሳሌም ንጉሶች ዳዊትንና ሰለሞንን ወይም የኛዎቹን እነ ፋሲልን እነ ኢያሱን ለመሆን የቻለ አንድ እንኳ የለም የታላቅ ሰው ስም ተሸክሞ ምንም አለመስጠት የሰው ስምና ስራን ማዋረድ ነው የራሱን ስም ይዞ ታላቅ ሙያ የሚያሳይ ሰው ግን ተራ ስሙን ሌሎች ሊጠሩበት የሚመኙት አንድ ታላቅ ስም ያደርገዋል ስለዚህ እግዚአብሔር እንዲባርከው ጸልዩልኝ እንጂ ለስሙ ካሳ ይበቃዋል አሉ ብቻይሉ እንግዲህ ታሉ መቼስ ምን ይደረጋል አሉ ወይዘሮ የውብዳር ወይዘሮ የውብዳር ምን ያድርጉናቴ በቤታቸው ሰው እያለቀ ሀብቱ እየዘቀዘቀ በሚሄድበት በዚያ ጊዜ ከነዚያ በጣም ጥቂት የሆኑ ቤተዘመዶቻቸው ውስጥ ልጅ በተወለደ ቁጥር የቁጭት ወይም የኩራት ስም ማውጣት ለሐዘናቸውና ለቁጭታቸው አንድ መልካም መወጫቸው ነበር ከወይዘሮ አትጠገብ ጋር ያላቸው የሥጋ ዝምድና እስከዚህ ቅርብ አልነበረም ጉዳዩን የሚያውቁ ሰዎች እንደሚሉት ዝምድናቸው ቢቆጠር በሁለቱም በኩል ከሰባት ቤት አልፎ ለጋብቻ ደርሰዋል ነገር ግን የጋራቸው የሆነ ታላቅ የሚባል የቆየ አንድ የዘር ግንድ ያላቸው ወይም ቤተዘመዶቻቸው በሞት የተፈቱባቸው ሰዎች ሁሉ እንደሚያደርጉት ወይዘሮ አትጠገብና ወይዘሮ የውብዳ ከአንድ እናትና ከአንድ አባት ተወልደው የማይፋቀሩ ቤተዘመዶችን የሚያሳፍር ብርቱ ፍቅር ነበራቸው ምን ያርጉ ሩቅ ዘመድን የሚያቀርቡት ሁለቱም ምክንያቶች ነበሯቸው ሁለቱም እነ ፋሲል ተያይዞ የመጣ አንድ ታላቅ የዘር ግንድ ነበራቸው በሁለቱም በኩል የነበሩት ቤተ ዘመዶች እንደ ድል ሆኖ ሞት እያደነ የሚጨርሳቸው ነበሩ ስለዚህ ወይዘሮ የውብዳር ለእኒህ ከእህት በላይ ለሚወዷቸው ዘመዳቸው ልጅ ታላቅ ወይም አስፈሪ ስም ለመስጠት ፈለጉ። ልጅ ኃይሉ ደግሞ ሌላ ስሜት ነበራቸው። ልጅ ማሽማሩ የሰሩባቸው ያን ሁሉ ግፍና በደል እነዚያ ስሞች አንዱን ለልጃቸው በመስጠት እንደማይወጡት አልዘነጉትም። ብቻ መበደላቸውንም ሳይረሱ ካሳ አሉት። ልጅ ማሽማሩ ለምነው አግባብተው ካቀረቧቸው በኋላ ባለሟል የእህት ባል ካደረጓቸው በኋላ የሚወዷትን ሚስታቸውን እና አይተው ያልጠገቡትን ህፃን ልጃቸውን ነጥቀው ለፈጸሙባቸው ግፍ ከዚያም ለብዙ ዓመታት በማጋዝ ላደረሱባቸው በደል እንዳትጠገብ ካሉት ጫ የጫ ዘር የሆኑ ሴት በዚያ በችግራቸው በዚያ በሐዘናቸው ጊዜ ያን የመሰነ የአይን ተስፋ ስላገኙ ካሳ አሉት። ቢሆን ካሳነቱ በሌላ ይመሰክራል። ባይሆንስ ከጥቂት ወራት በኋላ ይህን ወርቅ የመሰለ ህፃን በክንድ ታቅፎ ሲቦርቅና ሲፈነድቅ ለማየት ከሽቶች ሁሉ በላይ መሆኑ የተመሰከረለትን የህፃን አንገት ስር ለማሽተት መቻል መቼ ቀላል ካሳ ነው የሚል ሀሳብ በልጅ ኃይሉ አእምሮ ስለመጣ ለልጁ ከካሳ የሚሻል ስም አለ ብለው አላመኑም። የምን የስም ሽሚያ ነው? ታላቁን ስም በስራው ሩጦ ይድረስበት። በዚህ ሁኔታ ልጅ ኃይሉ የልጃቸው ስም ከካሳ በቀር ሌላ እንዳይሆን የሚፈልጉ መሆናቸውን በለዘበ ሁኔታ ስላስረዱ ያወጣሁት ስም ቀረብኝ ብሎ ማንም ሳይቀየም ሁሉም በካሳ ተስማሙ። አራስ ጠያቂው ሁሉ ወደ የቤቱ ከመግባቱ አስቀድሞ የቀኑ ውይይት ወደ ደጃዝማች ማሩ ጆሮ ደርሶ ነበር። ይሁን እንጂ ቀጥ ያሉትን ቃሎች የተናገሩት ሴቶች በተለይም ግትልሿ ወይዘሮ የውጃር መሆናቸው ሲገለጽ ነገሩን ችላ ብለው አለፉት። የዚያ ጊዜው መኳንን ከዚያ ሁሉ ጭካኔያቸው ሴትን ስለምትናገረው ኃይለ ቃል ብዙ አይከታተሉም ነበር። ደጃዝማች ማሩም በዚህ ሁኔታ ከሌሎች የተለዩ አልነበሩም። ልጅ ኃይሉ ጠያቂው ገብ ሲል ወይዘሮ አትጠገብ ወደ ተኙበት አልጋ ቀረብ አሉና እስቲ ገለጣ ይልኝ ልየው አሉ። ወይዘሮ አትጠገብም ልጁ የተሸፈነበትን ነጭ ነጠላ ገለጣ አድርገው ህፃኑን አሳያቸው። ልጅ ኃይሉ በተፈጥሯቸው ህፃንን የሚወዱት ከመንፈቅ በኋላ ጀምሮ እንጂ እርጥብ ህፃን አይወዱም ነበር። እንደዚያ ከሚወዷትና ደጃዝማች ማሩ ካፋቷቸው የመጀመሪያ ሚስታቸው ከወለተ ተክሌ የተወለደውን ህፃን ክንፎንም ቢሆን መንፈቅ እስኪሞላው ድረስ አቅፈው ስላሳሙት ለጋ ህፃን ላለመውደዳቸው ዋና ምስክር ነው እየተባለ ለብዙ ዘመን በቋራ ይነገር ነበር። የዛሬው ህፃን ግን የተወለደ የዕለት ሁለት ሲያዩት ለታላቅ ቁም ነገር የሚውል አንድ ተአምረኛ ሰው መስሎ ታያቸው። ለዚያ ሁሉ ግፍና የቁመና ሞት ካሳ ነው በማለት ካሳ ብለው በመሰየማቸው ራሳቸውን እንደ ነቢይ ቆጠሩት። ያ ደጃዝማች ማሩን በጥይት አቃጥለው ቢቻል ለማምለጥ ባይቻል በዚያው አብረው ለመሞት ያሰቡበት ጊዜ ያ ሚስታቸውን ተቀምተው ለሌላ ታላቅ መኮንን በተዳረችበት ጊዜ በእስረኝነታቸው እየተጠበቁ ሚስታቸውና የጎባናቸው አጃቢ ሆነው እንዲሄዱ በተደረገበት ቀን የአንዱን መሳሪያ ከእጁ ነጥቀው ያገኙትን ገለው ቢቻል አምልጠው ቋራ ለመግባት ባይቻል በዚያው ለመሞት ያሰቡበት ሰዓት ያ ሁሉ ግፍ ያ ሁሉ ጥቃት ከትዕግስታቸው በላይ እየሆነ በተገነናቸው ቁጥር ፈጽሞት የወሰኑት ሁሉ እቅድ ይህ ነው በማይሉት እጅ አሳሪ ነገር እየተገታ ሕይወታቸው ከሞት ተርፎ በእድሜ ከሰነበቱ አይቀር ይህን ልጅ በመተካታቸው ይህ የእግዚአብሔር እቅድ እንጂ የኔ እቅድ አይደለም አሉ በልባቸው። ቢሆንም ስሙን ካሳ እንጂ ሌላ ሊሉት አልፈለጉም። ምዕራፍ ሁለት ደጃዝማች ማሩ። ወደ ምዕራብና ደቡባዊ ምዕራብ አቅጣጫዎች የታቆሳና የወይና በታች እለፋ ተራራዎች በጭጋግ ተሸፍነው በታላቅ ግርማ ይታያሉ። ወደ ሰሜን የደምቢያ ሜዳ ለጥ ብሎ ይታያል። ወደ ሰሜናዊ ምስራቅ የጎርጎራ ተራራዎች ግማሹን ደመና ይሸፍነው ፀሐይ ቦክክ ብሎ አርፎባቸው በቅርቡ ግትር ብለው ይታያሉ። የገሊላ ገዳም ደሴት በቅርቡ ጉብ ብላና ጢስ የለበሰች መስላ ስትታይ፣ የደቅ ደሴት በጠራ ሰማይ ተቋርጣ የቀረች ትንሽ ደመና መስላ ከሩቅ ትታያለች። የብቸኝ ሜዳ ከጣና ባህር ጋር እኩል በሆነ ደልዳላነት ለጥ ብሎ ይታያል። የበልግ ዝናብ በማካፈቱ ከቶካነቱ በላይ በልጉ ግጥም ስላለበት በላዩ ከተሰራጩት ቀለመ ደማቆችና ለቁጥር ከሚያስቸግሩ ብዙ ከብቶች ጋር ሲታይ በማየት ከሚገኙ ደስታዎች ሁሉ ከፍተኛውን ይሰጣል። የብቸኝ ሜዳ ያ እረኞች ሲሯሯጡ ሲታገሉ ዱላ መክቻ ኩበት ካፊ ኳስ አቀበሎ ብቻ ቅልሞሽ ገና ሽመቅል ጥሞሽ ቁሊ ንጥቂያ ጅራፍ ግርፊያ ቁጭቁጮሽ እባቦረዴ የሚዳቋ ወተት ማጠጣት ድብብቆሽ አንክሻ አንክሻ ዝላይና ሌላም እሱን የመሳሰሉ ጨዋታዎች ሲጫወቱ የሚውሉበት በጣና ባህር ዋይን ተወጥተው ካቢያቸውን አንጥፈው በደረሳቸው ደስ ብለው ፀሐይ የሚሞቁበት የብቸኝ ሜዳ ያ በረጋሪ ሽቦ አልጋ ላይ እንደተነጠፈ ምቹ ፍራሽ ሲረግጡት ሱብ የሚል ያ ያለፋይጣ ቁሳ ያ ጭፈር ነጋዴዎች በቅሎዎችና አጋሶች ሳይገጡበት የማያልፉ ያ ከድንበሩ ሲደርሱ ቂጣ ዳቦ ቆሎና በሶ አረፍ ብሎ ሳይቀመስበት የማይታለፈው ያ የረፍት ቦታ ያ የደስታ ቦታ ያ ለሚርቁት ሀዘንና ትዝታ ያ በሳር በተሸፈነው የአልዋ ምድር ኮረፍታ ላይ ባሉ ጊዜ ዝቅ ብሎ ተዘርግቶ ሲታይ ከደረጃ ወርዶ መሬት ለሚረግጥ መስፍን የተነጠፈ የፋርስ ስጋጃ የሚመስል ሜዳ የተለመደ የበልግ ጊዜ መልኩን ይዞ ነበር። ባልዋ አቋርጦ ወደ ብቸኝ ቶካ በሚወስደው አውራ መንገድ ነጫጭና አደፍ አደፍ ያሉ ልብሶች የለበሱ ነጋዴዎች ወደ ጎንደር ከተማ ይጓዛሉ። ከለፋ ከጣቁሳ የተነሱት ቅቤ፣ ቅመማ ቅመም፣ ሌላም ብዙ ነገር የጫኑ ነጋዴዎች ከጨፈር፣ ከዳንግላ፣ ቅቤ፣ ማር፣ ሌላም ብዙ ነገር የጫኑ ነጋዴዎች አለቆቹ በየበቅሏቸው ጫኞቹ በእግራቸው ሲጓዙ ይታያሉ። ተማሪው ደበሎ ለብሶ አቆፋዳና ቅምጫና አንጠልጥሎ የሰኔል ጥላውን ገትሮ ዜማውን እያንቆረቆረ ወደ ጎንደር አቅጣጫ ይገሰግሳል። ከታላቁ ሜዳ ባሻገር ግራና ቀኝ ባሉ ዋልካ መሬቶች ላይ የሚያርሱ ገበሬዎች ጅራፍ ጧ ጧ እያለ አልፎ አልፎ ይሰማል። ለት ቀን የቀረውን የመንዳባ መድኃኔዓለም በዓል ለማክበር ወይባ ልብስ ለብሰው ወይባ ሻሽ ጠምጥመው ብዙ መነኮሳት ወደ አልቆዛ አቅጣጫ ይጓዛሉ። በዚህ ጊዜ ነበር እጃዝማች ማሩ ባልዋ ኮረፍታ ላይ ድንኳን አስተክለው ከብዙ ሰራዊታቸው ጋር ሰፍረው ይህን ሁሉ ትርኢት ይመለከቱ የነበር። እጃዝማች ማሩ በጊዜያቸው በደቡብ እስከ ዳሞት፣ በምዕራብ እስከ ሱዳን ጠረፍ፣ በሰሜን እስከ ወገራና በለሳ በተክላለው በየአቅጣጫው ለጎንደር ከተማ አቅራቢያ የነበረውን ክፍለ ሀገር ሁሉ የሚገዙ መስፍን ነበሩ። ይህን ሁሉ ክፍለ ሀገር ለመግዛት የቻሉትም ከደከመው የጎንደር መንግስት በመሾም ብቻ ሳይሆን ጉልበት መብት ነው የሚለው የዘመነ መሳፍንት ሕግ በሚፈቅደው መሰረት በጦርነት ድል እያደረጉ በመያዝ ጭምር ነበር። ምንም ጀግና ቢሆኑ በሰሜን እነ ወገራን እነ በለሳን፣ በምዕራብ እነ ቋራን፣ በደቡብ እነ ጋርጌን እና ሸፈርን የመሰሉ አገሮችን ደምቢያ ላይ ሆኖ በትክክል ለመቆጣጠር እጃዝማች ማሩን ማስቸገሩ ስላልቀረ አልገብር እያሉ ያስቸገሩ አንዳንድ ክፍሎችን ለመምታት ከፈንጃ ተነስተው ወደ ጋርጌና አሸፈር ለማምራት አልዋ ላይ ሰፍረው ነበር። ነገር ግን መጪው ቅርብ ጊዜ ወርሃ ፋሲካ በመሆኑና የደጃዝማች ማር ወታደሮችን በእነዚህ አቅጣጫዎች ብዙ ጊዜ እየዘመቱ ኃይለኛ ብትር እየቀመሱ ይመለሱ ስለነበር ያለ ምክር ዘመቻቸውን መቀጠል አልፈለጉም። የደጃዝማች ማሩ ኃይለኛ ጦረኛ ሲሆኑ ዘዴና መግባባት የሚያሳቸው ሰው ስለነበሩ ብዙ ቅን ሀሳብ ሳይቀበሉ ይቀርና ብዙ ችግር ይገጥማቸው ነበር ይባላል። በዚህ ጊዜ ግን ችግሩ እየገባቸው የሄደ ይመስላሉ። ስለዚህም ታላላቁን መኮንኖቻቸውን በድንኳናቸው ሰብስበው ምክር ጀመሩ። እንግዲህ ምን እናድርግ ትላላችሁ አሉ ደጃዝማች ዘወትር ከሚታይባቸው የግድየለሽነት ጠባይ ለየት ያለ የስካሌ መልክ እየታየባቸው። ዘምተን ማስገበር ነው እንጂ ይህን የጋለሞታ ልጅ ሁሉ ዛዲያ ምን እንሰራለት አለ እንደ ወንድሙ እንደማሩ ግትር የሆነው ልጅ ወልደ ተክሌ ከተቀመጠበት እየተነሳ። ይህማ መሽጠፋኝ የተሻለ ምክር ቢገኝ ብዬ እንጂ አሉ ደጃዝማሩ አሁንም ትክዝ እንዳሉ። ጌታዬ እኔ ቀድሞም ተናግሬያለሁ አሉ ቀኛዝማች ከበቴ ተነስተው ኩታቸውን እያደገደጉ። ምኑን ነው የተናገርከው አሉ ደጃዝማች ማሩ ቀኛዝማች ከበቴን ገደም አድርገው እየተመለከቱ። በግቢም በምንም እያን በፍቅር ብንይዛቸው ይሻላል ብዬ ነዋ አሉ ቀኛዝማች ከበቴ። በምን ፍቅር ነው ደግሞ የምንይዛቸው አሉ ደጃዝማች ማሩ። በሚቻለው ፍቅር ሁሉ አሉ ቀኛዝማች ከበቴ። ዛሬስ እውነትም እንደተመከርቷል ትመስል እባክህ በቃ ቁጭ በል አሉ ደጃዝማች በቁጣ። እኛዝማች እንደማፈር ብለው ሊቀመጡ ጎንበስ ሲሉ ሲታራሪ ሰንደቁ ኩታቸውን እያደገደጉ ተነሱና ጌታዬ ምክር ተጠየቁን ዘንድ እኔም ሐሳቤን እንድገልጽ ይፈቀድልኝ ብለው ለመቀጠል ሲፈልጉ ደጃዝማች በድንገት አቋረጡና ተናገር እንጂ ማን ከለከለ አሉ። ሲታራሪ ሰንደቁም ብለው ጉሮሯቸውን ካጠሩ በኋላ ምንም ሐሳቡን ጌታዬ ሲጠሩት ባይ የኔ ሐሳብ ተቀኛዝማች ሐሳብ የተለየ አይደለም። በብዙ መንገድ ሞክረናል ያደረግነውም ሁሉ በየጊዜው ተመከዳ አላዳነንም። በዚህ ብን ሞክርስ ምን አለበት አሉ። አሁንስ የደምቢያና የጎንደር ወይዘሮዎች አለቁ መሰለኝ። ለመሆኑ ሚስቶቻችሁን ፈታችኋል? ሚስቸግሯችሁ እንደሆነ ንገሩኝና ላሳችላችሁ። አሁን የምክርና ፈሊጦ ነው ይቀርባል። በላንተም ቁጭ በልልኝ አሉ ደጃዝማች እንደቀኛዝማቹ ጊዜ በጣም ሳይከሩ። በዚህ ጊዜ ሊቀ ካህናት ላቀው ረጅም ካባቸውን እንደለበሱና ነጭ ረጅም ጭራቸውን እንደያዙ ያን ግዙፍ አካላቸውን ይዘው ከተቀመጡበት ብድግ ሲሉ ደጃዝማች ክርናቸውን ከመከዳው አገጫቸውን ከመዳፋቸው አስደግፈው ራሳቸውም ከወገባቸው በታች ጋደም ብለው አንዳንድ ጊዜ መሬቱን አንዳንድ ጊዜም ሰዎቹን አንዳንድ ጊዜም የድንኳኑን ጣራ እየተመለከቱ ያዳምጡ ከነበረበት ቀና ብለው ቁጭ አሉና አባቴ ቁጭ በሉ እንጂ አረ በመድኃኒዓለም ቁጭ በሉ ቁጭ ብለው ይንገሩኝ አሉ። አረ ግን ተጌታዬ ፊት መቆም ምን ይጎዳኝ ብለው ይልቁንስ የምናገረውን እንዲሰሙልኝ ይለምናለሁ። አሁንም በሆነ እንደሆነ መቼም ግቢ ሰዎችን ከሚያዛምዷቸው አበይት ጉዳዮች አንዱ ነው። ጌታችን ኢየሱስ ክርስቶስ እንኳን አሁንም በሆነ እንደሆነ ከፍተኛ ቦታ ሲሰጠው በእሲ ወበእሲት አሃዱ አካል እሙንቱ ዘእግዚአብሔር አስተሳመረ እጅግ ይፍልጥ ሰብ ብሏል። የእህቶ ባል ባላጋራው ሊሆን አይችልም። ንጉሥ ሰለሞን አሁንም በሆነ እንደሆነ በዚያ ሁሉ ከፍና ታላቅነቱ አንስተ አሕዛብን ወዶ ፈጣሪውን ስንት ያደረገለትን አምላኩን ዘንግቶ ለነቢይ ኤልዜቡል ሰግዶ መሞቱን ጌታችን በመጽሐፉ የሚያውቁት ነው። አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ ወንድሞቹ እንዳሉ የሚያስቸግሩን አንዳንድ መኳንንት በእህቶቻችን አማካይነት መንፈሳቸው እንዲገዛ ብናደርግ በየጊዜው የክርስቲያኖች ደም ለማፍሰስ ምክንያት ሊሆኑ አይችሉም። ከዚህም በላይ እኛ አንድ ስንሆን አረቦችን ቱርኮችንና ሌሎችንም አህዛቦች በበለጠ ለማጥቃት ያስችለናል አሉ ሊቀ ካህናት ላቀው በተለመደው ያነጋገር ጊዜያቸው። አባቴ ነገሩን እኮ አጥቼው አይደለም አሉ ደጃዝማች ማሩ። ትክክል ብለው ቆዩ በኋላ ነገሩን ለወጥ አድርገው እንደ ቀልድም እንደ ቁም ነገርም ማስመስለው እሺ ሱሲውን ግን በመጥሩት መንገድ ተሆነ የነርሱ እህቶችም እኮ የኔን ሰዎች ወደ ወንድሞቻቸው ሳቡ ማለት ነው አሉ። ፈርደን አሉ ሊቀታናት እንደመሳቅ ብለው ትክክላቸውን ቀጠሉና አሁንም በሆነ እንደሆነ ዛዲያ የሚፈልገው ምኑ ነው? መሳሳቡ መተሳሰሩ መቆራኘቱ አይደለም አሉ። ዛዲያ ብቆራኝስ ተነቋረኛ ኃይሉ ጋር ልቆራኝ አሉ ደጃዝማች። አይ ደግ ሰው ጌታዬ እሱንማ እኔ በጣም አውቀው የ ደግ ሰው ተሆነ ዛዲያ ለምን ይሄን ያያውከኛል? እኔ አርጉሞይ ዘመዶቹ እየመከሩት እኛ ሞገደኞች ጋረኞች መኳንንቱ ጠጅ ነው ገበሬው ባለየው ባሪያው ጠጅ ነው መኳንንቱ ቁታ ባላገሩ ቁታ ነው ወይ ቋሮች የነሱን ጥጋብ አለማወቅ እንዴ ተሆነ ዛዲያ ስለነሱስ መች ይታዘዙና ተሱ ቃልስ አይወጡም ታለ ተነገራቸው አብራቸውን እኮ ባሪያዎች ናቸው ዛዲያ እንግዲህ እህቴ ባል ጉቦ ይስታደልም ይሉኝ አሉ ደጃዝማች። የለም ጌታዬ ተዛመዱ ነው ያልን አሉ ሊቀካህናት። የደጃዝማች አድራጎት የጊዜው መንሳፍንትና መኳንንት ሁሉ ልማድ መሆኑ አይካድም። እንኳን እንደ ሊቀካህናት ላቀው ያለው ታላቅ ካህን ሥራ ሰሞንኛ ቢናገር ከማንም ይበልጥ መሰማት ነበረበት። ሥራው ሰሞንኛ እንኳ እንደ ሌሎቹ ታላላቅ ካህናት ሌላ ነገር ማድረግ ያቅተው የደብሩ መንፈስና መተዘዝ ስለሚችል የሱ ምክንያት የሌላው ግዝትም የብዙ ገር ክርስቲያኖችን መንፈስ ስለሚገዛ የካህናት እንቅስቃሴ በመሳፍንቱ ዘንድ ከቱርክ ጦር ይበልጥ የሚያሳስብ ነበር። ማንኛውም እውቀት ከቤተ ክህነቱ ክፍል ብቻ ስለሆነ በህዝቡ ኑሮ ላይ ከፍተኛ ቦታ ያለው ሃይማኖት በመሆኑ የቤተ ክህነት ሰዎች ነገር በመጎንጎንና በመጥለፍ ልዩ ልማድና ችሎታ ስለነበራቸው አንድ መስፍን ቢወድም ቢጠላም የአንድ ካህንን ቃል አክብሮ መቀበል ነበረበት። ያለዚያ ለዘመቻ ለተሰለፈ ሰራዊቱ ገዝች ያለው ቃል ሐዋርያት ነው የሚል ቃል ብቻ ቢያስተላልፍበት እንኳ ቅርንጫፉ እንደ ተመለመለ ዛፍ ባዶ ግንዱን ሊያስቀረው ይችላል። ስለዚህ ነው ደጃዝማች ማሩ በቀኛዝማች ከበቴ ንግግር ነደው ሊቀካህናት ላቀው ቃል የበረዱት። ሊቀካህናት ነገሩን ወደ ሽታ እንዲለወጥ ካደረጉ በኋላ ምክክሩ እንዲቀጥል ተደረገና ምሽቱን ከደጃዝማች ቤተ ዘመዶች መካከል በግዛታቸው ውስጥ ወዳሉ የታወቁ መኳንንት በጋብቻ የሚሄዱት ከነዚያም ወደ ደንቢያ የሚመጡት ወይዛዝር ሲመደቡና ሲመከርባቸው አመሸ።
መቅደላ ፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። አይማዩ ቱርክ ባይ የምሽሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ወሶ ሲጠጣት ለመዩ ቱርክ ባይ የምሽሽ
ጉድና የንክርዳድ ጠላ አይጣል አይጣል ይዋል አበው ያህያ በሽታ አግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ደግያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለወሩ ገፈራ ለጭብጡ ወሶ በወቅት ቀንቀመር ግዜ ተረማምዶ ይባል ዘመን ጠባ በየዋ አበባይ ይተፋ መታዝሮ መስከረም ሲጠጋ ወትሮም ልማድ ነው ባንዳና ወስላታ ሰልፍ ያፈረሰ ሀገር ያሳጣ ማደግደግ መስገዱ እርቃን ወጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉሙዴ ከደድ ዘመን አጀጥሞ ተጋድሞ ከእንክርዳር ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ተቆ አየለው ጥምፒራው ሲዞር ጥፍ ሳይል በዋጠው የዲስኩር አሰላ አለቃና ምንዝር ምሁርና ለሌ ገዳይና ሙቱ አልቃሽና ዝማሪ ገንጣይና አንጃው ደብተራና ገልጡ ባንድ ያወረዱ ንሴብሆ ወረብ ስስታ የመጡ ቦታ ዋህዷቸው ቢተቆስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም የዘመኑ ቅልውጥ ለታይታ ሆነና ለወግ ማረክሱ ከርሳሙ ዘመናይ ክራባታ ሳሪ ሱፍ ገበርጂ ልብሱ ያንደበቱ ወፍያ ጥቅም የነሱ ቃል ክህደት እስትንፋሱ አያዝም ያለ የባብ ለማዳ በሰዎች ይስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥርቋንም መንግስት አንድም በወጥወታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በመለላ አረዶ መደመር በሚሰኝ አዚማም ቃል ታጥሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተደቅቶ ወንጀል አባዱራ እስኪዘራ ነፍሱን ሲደበቅ ቀይታ ታምራት ጀቤሳ ዘርፈጁ ጅነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መለጥ ያጣሽ መርከብ አገር ስትላጋ በትርምስ ማአት ትግል መርስ ያጣ ሰላም ስትላጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አሰስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አድቆ ህዝብን በቁም ክዶ የእጃዙር ንግድ ይዟል ከእናቶች መቀነት ነዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊ እውነቱ ደምቆ ሀቀጥሏል በለጋነትኔ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጥንቁ ቅጽበት ጀግና የተነፈሰው ድንጋሬ ይቁም ድንዛዜው ያቃ ለአዲስ ስርዓት ጋር ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ታጠቅብሎ ፈረስ ካሳ ብሎ ስሙ ባርባር ይሸበራል ኢየሩሳሌም እኔ ማዩ ትርክማይ የምሸሽ ነው ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ትርክማይ የምሸሽ ነው።
አጼ ቴዎድሮስ ለምን ወደቁ? ስለ አጼ ቴዎድሮስ ታላላቅ ባህሪዎች እስካሁን ተመልክተናል። አሁን ደግሞ እንዲህ ያሉ ታላላቅ ሰው ሲሆኑ ለምን በክፉ ሁኔታ ወደቁ ወደሚለው ጥያቄ እንግባ። አጼ ቴዎድሮስ ከዚያ ሁሉ ታላቅነታቸው ወርደው ለውድቀታቸው ምክንያት የሆኑትን ነገሮች ለመስራት የተሳሳቱት ጥቂቶችና ቀላሎች በሆኑ ጉዳዮች አይደለም። ብዙ ሰዎች እጅግ ተደራርበው የደረሱባቸውን አበሳጭና አሳዛኝ የሆኑ ነገሮች ለውድቀታቸው ምክንያቶች ናቸው እያሉ ይናገራሉ። ቴዎፍሎስ ፋልድማየር ስለዚህ ጉዳይ እንደሚከተለው ይናገራል። አሁን በብዙ ኪሳራ በተከናወነው የእንግሊዝ ዘመቻና በንጉሥ ቴዎድሮስ ራስን መግደል ስለተዘጋው አሰቃቂ ነገር የደም መፍሰስ፣ መታሰር፣ ለፍርድ መቅረብና ሌላም ብዙ ችግሮች ስላስከተሉት እውነተኛ ነገሮች እተርካለሁ። እነዚህ ነገሮችም ብዙ ታላላቅና ትንንሽ መጽሐፎች፣ በጋዜጣ የተገለጹ ሐተታዎች የተጻፉባቸው ሲሆኑ በትክክለኛው መንገድ አልተገለጹም ካለ በኋላ በችሎታው ከማንም እበልጣለሁ ብሎ ሳይሆን ከንጉሱ በጣም ይቀርብ የነበረ በመሆኑ ምክንያት ጉዳዩን ይበልጥ ሊያወቅ መቻሉን በትህትና መልክ ይናገራል።
ከጠላቶቼ ጋር አብሬ እየዶላኩ